ይህ በምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርር ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምን አመሻችሁ በጌታ የተወደዳችሁ ክብራን አድማጮች። እግዚአብሔር አምላካችን የተመሰገነ ይሁን። ከቀን ወደ ቀን ቃሉን እየመገበን በሕይወታችን እንድንጎለብትና እንድንበረታም እየረዳን ለዚህች ምሽት ደግሞ አድርሶናል። በዛሬው ምሽት ክፍለ ጊዜ ጥናታችን ጀምረነው የነበርነውን የዮሐንስ ወንጌል መጽሐፍ ጥናታችንን ከምዕራፍ 8 እንቀጥላለን። እግዚአብሔር አምላካችን በዚህ ውስጥ ደግሞ የሚናገረን የሚያስተምረንን በተሰበረ በተንቀጠቀጠም ልብ በፊቱ ቀርበን እናዳምጣለን። እስቲ ቀደም በማድረግ ዝማሬ እናድምጥ።
ለጌታ ያለው የነፍስ መልህቅ የዘላለም ሕይወት የማይነቀነቅ ይሰጣል ኢየሱስ አምነው ለሚኖሩ በጥንት የነበረው ዛሬም አለ ክብሩ። ለብቻዬ ሆኜ በዚህ ምድረ በዳ መንፈሴ ሲጨነቅ ሥጋዬም ሲጐዳ አንድ ድምፅ ሰማሁ እንደዚህ የሚለኝ ልጄ ሆይ አትፍራ አምላክህ እኔ ነኝ። ዘለጌታ ያለው የነፍስ መልህቅ የዘላለም ሕይወት የማይነቀነቅ ይሰጣል ኢየሱስ አምነው ለሚኖሩ በጥንት የነበረው ዛሬም አለ ክብሩ። ወዲያው ቀና ብዬ ካለሁበት ቦታ ሸክሜ እንዲራገብ መቼ እንድትፈታ ሁሉን ወደሚችል ዓይኖችን አቀናሁ ሕይወትን ሰጠሁት ሕይወትን አገኘው። ዘለጌታ ያለው የነፍስ መልህቅ የዘላለም ሕይወት የማይነቀነቅ ይሰጣል ኢየሱስ አምነው ለሚኖሩ በጥንት የነበረው ዛሬም አለ ክብሩ።
ስለ ዝማሬው እግዚአብሔር የተመሰገነ። በዝማሬ ያገለገለን ወንድማችንን ግርማ ጥበቡን እግዚአብሔር በአገልግሎቱ ባለበት ስፍራ ይባርከው እንላለን። አድማጮች እስቲ አሁን አብረን አንድ ላይ እናመስግን። ጌታችንና መድኃኒታችን ኢየሱስ ክርስቶስ እናመሰግናለን። ባለፉት ቀናት ሁሉ ስለ ጠበቅከን ስለ ታደግከን ከቁጥርም ሳታጎልን ለዚህች ምሽት ስላደረስከን ክብር ተመስገን። በዚህች ሰዓት ደግሞ እግዚአብሔር አምላካችን ሆይ ቃልህን ምስጢር ግለጥልን ተናገረን። ይህንን የመሰለ ዕድል ስለ ሰጠህን ክብር ተመስገን። ጊዜውንና ሰዓቱን ሁሉ ባርክልን። እግዚአብሔር ሆይ ቃልህን እንዳንሰማ ሊገዳደረን የሚፈልግ እግዚአብሔር አምላክ ያሳባችንን በመመተን ነው ሊዋጋን የሚፈልግ የጠላትን ኃይልና መንፈስ ሁሉ በጌታ በኢየሱስ ክርስቶስ ስም እንቃወመዋለን። ጌታ ሆይ አንተ በዚህ ስፍራ ክብር ስለ ሕያውና ስለ ዘላለማዊ ስምህ ስትል ስማን። አሜን። ባለፈው ክፍለ ጊዜ ጥናታችን ከዮሐንስ ወንጌል ምዕራፍ 7 በዳስ ባል ወቅት ኢየሱስ በቤተ መቅደስ አስተማረ የሚለውን ትምርታችን ማጠናቀቃችን ይታወሳል። ዛሬ ደግሞ አብረን የምንመለከተው የመጽሐፍ ቅዱሳችን ክፍል ዮሐንስ ወንጌል ምዕራፍ 8 ይሆናል። እስቲ መጽሐፍ ቅዱሳችሁን ወጣ ወጣ አድርጉና ዮሐንስ ወንጌል ምዕራፍ 8 ተመልከቱ። የዚህ ምዕራፍ አብይ ሐሳቡ ኢየሱስ በቤተ መቅደስ በመንዝር የተያዘችን ሴት ይቅር አለ የሚል ይሆናል። አስተዋላችሁ? የዚህ ምዕራፍ አብይ ሐሳቡ ኢየሱስ በቤተ መቅደስ በመንዝር የተያዘችን ሴት ይቅር አለ የሚል ነው። ምዕራፉ የሚጀምረው በአንዲት በመንዝር በተያዘች ሴት ታሪክ ነው። ዮሐንስ አንድ ነጋጣሚ ከገለጠ በኋላ ያን ነጋጣሚ ወይም ሁኔታ መሰረት በማድረግ ትምርት የማስከተል ልምድ አለው። በዚህ ምዕራፍም ይህንኑ ሲያደርግ ነው የምንመለከተው። ከዚህች ሴት ጋር በተያዘ መልኩ በሃይማኖት መሪዎቹና በጌታ ኢየሱስ መካከል ከፍተኛ ጭቅጭቅ ተነስተው ነበር። ይህንን መሰረት በማድረግም ጌታ ስለ ዓለም ብርሃን የሚገልጠውን አስደናቂ ትምህርት ሰጠ። በዚህ ምዕራፍ የተጠቀሰውን የሴትየዋን ታሪክ በጥንታዊና ታዋቂ በኩረ ጽሑፎች አልተገኘም። እንደምታውቁት አዲስ ኪዳን በመጀመሪያ የተጻፈው በግሪክ ቋንቋ ነበር። አስተዋላችሁ? አዲስ ኪዳን በመጀመሪያ የተጻፈው በግሪክ ቋንቋ ነበር። በዘመኑ የነበሩ በኩረ ጽሑፎች በአንድነት ተሰብስበው አዲስ ኪዳን ሆኑ። ከዚያ ደግሞ ወደ ሌሎች ቋንቋዎች ተተረጎመ። የግሪክኛው አዲስ ኪዳን ይህን ምዕራፍ ወይም ደግሞ በምዕራፍ 8 የቀረበውን የሴትዮዋን ታሪክ አላሰፈረውም። አስተዋላችሁ? የግሪክኛው አዲስ ኪዳን ይህንን በምዕራፍ 8 የቀረበውን የዚህችን ሴትዮ ታሪክ አላሰፈረውም። ይሁን እንጂ እንደ ተጨማሪ አድርጎ በምዕራፉ መጨረሻ ላይ አስቀምጦታል። ሌላው የግሪክ ቋንቋ አዲስ ኪዳን ይህንኑ ታሪክ ምዕራፍ 8 ውስጥ ቢያካትተውም ያስቀመጠው በቅንፍ ውስጥ ነው። ለምን ከአንዳንድ በኩረ ጽሑፎች እንደ ተገደፈ አውጉስጢኖስ ሲጽፍ አመንዝራነትን ላለማበረታታት ሲባል እንደሆነ ገልጿል። አስተዋላችሁ? ከነዚህ ከግሪክ አዲስ ኪዳኖች የዚህች ሴትዮ ታሪክ የተገለለው ወይም ደግሞ የተገደፈው አመንዝራነትን ላለማበረታታት ሲባል እንደሆነ አውጉስጢኖስ ቃሉን በመስጠት ገልጿል። ይሁን እንጂ ጠቅላላ ምዕራፉን በጥንቃቄ ብናነብ በፍጹም አመንዝራነትን የማበረታታት ሐሳብ እንደሌለው እንረዳለን። እንዲያውም ኃጢአትን እንደሚያወግዝ ነው የምንመለከተው። ለዚህም ይህን ክፍል በቅዱሳት መጻሕፍት ውስጥ ለማካተት የምሁራንም ሆነ የሞራል ድጋፍ አለን ማለት ነው። ኢየሱስ አመንዝራዋን ሴት ይቅር ስለማለቱ። ኢየሱስ ግን ወደ ደብረ ዘይት ሄደ። ማለዳም ደግሞ ወደ መቅደስ ደረሰ። ሕዝቡም ሁሉ ወደ እርሱ መጡ። ተቀምጦም ያስተምራቸው ነበር የሚለውን ቃል በዮሐንስ ወንጌል ምዕራፍ 8 ከቁጥር 1 እስከ 2 ባለው ስፍራ ላይ እናገኛለን። አድማጮቼ፣ ባለፈው ሌሊት የአይሁድ ሸንጎ ስብሰባ አድርጎ እንደነበርና ኢየሱስ መሲህ ስለመሆኑ በሕዝቡ መካከል መላየት ተፈጥሮ እንደነበር እናስታውሳለን። ኒቆዲሞስ ደግሞ ለኢየሱስ ተከራክሮ ነበር። ሁሉም ወደ የቤቱ ሄደ። ኢየሱስን አንድም ሰው እንኳ ወደ ቤቱ አልጋበዘም። ጠዋት ማለዳ ወደ ኢየሩሳሌም መጣ። ወደ መቅደሱ ሄዶ ማስተማር ጀመረ የሚል ቃል ባለፈው ጊዜ መመልከታችን ይታወሳል። እስቲ ከቁጥር 3 እስከ 4 ባለው ስፍራ ያለውን ቃል ደግሞ እንመልከት። ጻፎችና ፈሪሳውያንም በመንዝር የተያዘች ሴት ወደ እርሱ አመጡ። በመካከልም እርሷን አቁመው መምህር ሆይ ይህች ሴት ስታመነዝር ተገኝታ ተያዘች አሉት። የነዚህን ሰዎች ተንኮል ልብ በሉ። የሃይማኖት መሪዎቹ ካሳዩት በላይ ምን አይነት ነውረኝነትና ጭካኔ ሊኖር ይችላል? ኢየሱስ በመቅደስ ተቀምጦ ሕዝቡን እያስተማረ ያለ በስተውጪ በኩል ሰዎች ያውኩ ነበር። ከዚያ በኋላ ደግሞ የሃይማኖት መሪዎቹ አንዲት ልብሷ የተቀደደና ጠግሯ የተንጨፈረረ ሴት እየጎተቱ አምጥተው ሕዝቡ ፊት አቆሟት። ይህቺ ሴት ስታመነዝር ተገኝታ ተያዘች በማለት ይከሷት ጀመር። እርግጥ ነው ሴትዮዋ በደለኛ ለመሆኗ ምንም ጥርጥር የሌለበት ጉዳይ ነው። ያደረገችው ኃጢአት ነው። ኃጢአት ስለሆነም ነበር ጌታ ሂጂ ወደፊትም ኃጢአት አትስሪ ያላት። እነዚህ ሰዎች ጉን በሚገባ ያውቃሉ። ማናቸውም ሰው ከሌላ ሰው ሚስት ወይም ከባልንጀራው ሚስት ጋር ቢያመነዝር አመንዝራውና መንዝራይቱ ፈጽሞ ይገደሉ ይላል ሕጉ። ዘሌዋውያን ምዕራፍ 20 ቁጥር 10ን ተመልከቱ። ዘሌዋውያን ምዕራፍ 20 ቁጥር 10 ታዲያ ወገኖቼ ሰውየው የታለ? ሰውየውን አለማቅረባቸው ራሱ በትክክልና በአግባብ ሕጉን ስራ ላይ አለማዋላቸውን ያመለክታል። ከቁጥር 5 እስከ 6 ያለውን ቃል ደግሞ እንመልከት። ሙሴም እንደነዚህ ያሉት እንዲወገሩ በሕግ አዘዘን፣ አንተስ ለርሷ ምን ትላለህ አሉት። የሚከሱበትንም እንዲያገኙ ሊፈትኑት ይህን አሉ። ኢየሱስ ግን ጎንበስ ብሎ በጣቱ በምድር ላይ ጻፈ ይላል። ስለ ሙሴ ሕግ የተናገሩት ትክክል ነው። እንደ ሕጉ ከሆነ በድንጋይ ተወግራ መሞት ነበረባት እቺ ሴትዮ። እነርሱ ግን ያንን የተጠቀሙበት ኢየሱስን ለማጥመድ ነበር። የሙሴን ሕግ የሚቃረን ነገር ይናገር ይሆንን ወይስ ሌላ ተጨማሪ ማብራሪያ ያቀርብልን ይሆን የሚል ሐሳብ ነበራቸው። ዋናው ዓላማቸው ሴትዮዋ እንድትቀጣ ሳይሆን ኢየሱስን ማጥመድ ነበር። ጌታ ግን ይህን ያውቅ ነበር፣ ምክንያቱም ሰዎችን ሁሉ ያውቅ ነበር። ስለ ሰው ማንም ሊመሰክርለት አያስፈልገውም ነበር ይላል ቃሉ። ዮሐንስ ምዕራፍ 2 ቁጥር 25ን ተመልከቱ። ዮሐንስ ወንጌል ምዕራፍ 2 ቁጥር 25 የነበረው ሁኔታ ስሜትን የሚስብ ነበር ወገኖቼ። ሴትዮዋ ተሸማቃ ፊቱ ቆማለች። ሰዎቹ ግን ስለ ፍረቷ ስለ ውርደቷ ደንታ ያላቸው አይመስሉም። ሁሉም አይናቸውን እርሷ ላይ ተክለዋል። የሚበልጥ ስሜቷን ጎዳው። እስቲ በአይነ ህሊናችሁ እሷን ተመልከቱ። ኢየሱስ ግን የሚናገሩትን ያልሰማ ይመስል ጎንበስ ብሎ በመሬት ላይ ጻፈ። ከከሳሾቹ ጋር ሆኖ ሴትዮዋን አላንጓጠጠም። ይበልጥ እንድታፍርና እንድትሸማቀቅም ለማድረግም በክፉ አይን አላያትም። እንዴት አይነት አምላክ ነው! ኢየሱስ እንደ ጻፈ የምንመለከተው በዚህ ክፍል ብቻ ነው። ከማንም ሰው ይልቅ እርሱን የሚደግፉ ወይም የሚነቅፉ ብዙ መጻሕፍት ተጽፈዋል። እርሱ ግን በዚህ ክፍል ሲጠቀስ ከምንመለከተው በቀር ምንም የጻፈው ነገር አልነበረም። አድማጮቼ፣ ለመሆኑ ጌታ ኢየሱስ ጎንበስ ብሎ መሬት ላይ ምን ነበር የጻፈው? የተነገረን ነገር ባይኖርም የራሴን ሐሳብ መስጠት እችላለሁ። ወደ ኋላ ተመልሰን የነቢያትን መጻሕፍት ስንመረምር ትኩረትን የሚስብ አንድ ፍንጭ እናገኛለን። አቤቱ የእስራኤል ተስፋ ሆይ የሚተው ሁሉ ያፍራሉ፣ ካንተም የሚለዩ የሕይወትን ውሃ ምንጭ እግዚአብሔርን ትተዋልና በምድር ላይ ይጻፋሉ ይላል። ኤርምያስ ምዕራፍ 17 ቁጥር 13ን በኋላ ተመልከቱ። አስተዋላችሁ? እጅግ የሚደንቅ ቃል ነው። ኤርምያስ ምዕራፍ 17 ቁጥር 13ን በኋላ ተመልከቱ። እዚህ ላይ እግዚአብሔርን የተወ ማን ነው? ሴትዮዋ። አሁን ሴትዮዋ ናት እግዚአብሔርን የተወችው በማመንዘሯ ምክንያት፣ ወይም ደግሞ የሃይማኖት መሪዎቹ? አሁን ላለው እዚህም ላይ እነርሱም እግዚአብሔርን ትተዋል። ሴትዮይቷ ብቻ አይደለችም። ስለዚህም ስማቸው በምድር ላይ ተጽፏል። እንግዲህ ይህን ምክንያት በማድረግ ኢየሱስ የጻፈው የሰዎችን ስምና የሰሩትን ኃጢአት እንደሆነ አስባለሁ አምናለሁ። ኢየሱስ የተሰወረ ኃጢአታቸውን ገለጠ። የተሰወረውን ኃጢአታችንን በፊትህ ብራን፣ በደላችንንም በፊትህ አስቀመጥክ ይላል። መዝሙር 90 ቁጥር 8ን ልብ በሉ። መዝሙር 90 ቁጥር 8 በምድር የተሰወረ ኃጢአት በሰማይ ግን የተገለጠ ኃጢአት ነው። ቁጥር 7ና 9ን ተመልከቱ። መላልሰው በጠየቁት ጊዜ ግን ቀና ብሎ ከናንተ ኃጢአት የሌለበት አስቀድሞ በድንጋዩ ገራት አላቸው። ደግሞም ጎንበስ ብሎ በጣቱ በምድር ላይ ጻፈ። እነርሱም ይህን ሲሰሙ ህሊናቸው ወቀሳቸውና ከሽማግሌዎች ጀምሮ እስከ ኋለኞቹ አንዳንድ እያሉ ወጡ። ኢየሱስም ብቻውን ቀረ፣ ሴቲቱም በመካከል ቆማ ነበረች ይለናል። ኢየሱስ ዳኛ ለመሆን የሚያበቃ መስፈርት ነበር ያቀረበላቸው። መስፈርቱ ለሁላችንም ቢሆን ይጠቅማል። ይህን መስፈርት እስካሟላን ድረስ በሌላው ላይ ለመፍረድ እንችላለን። መስፈርቱም እኛ ራሳችን ምንም ኃጢአት የሌለብን ሆነን መገኘት ነው። አስተዋላችሁ? ጌታ ኢየሱስ የሰጠን መስፈርት እኛ ራሳችን ምንም ኃጢአት የሌለብን ሆነን መገኘት ነው። ወዳጆቼ፣ የእናንተን አላውቅም። በበኩሌ ግን ማንነቴን ስለማውቀው በሌላው ሰው ላይ ድንጋይ መወርወርን አልፈልግም። እነርሱ ራሳቸው ኃጢአተኞች ሆነው ያለምንም እፍረት በሌላው የሚፈርዱ ምንኛ ግብዞች ናቸው። እስቲ ከቁጥር 10 እስከ 11 ያለውን ስፍራን ኢየሱስም ቀና ብሎ ከሴቲቱ በቀር ማንንም ባላየ ጊዜ፣ አንቺ ሴት እነዚያ ከሳሾችሽ ወዴት አሉ? የሚፈርድብሽ የለምን? አላት። እርሷም ጌታ ሆይ አንድስ እንኳ አለች። ኢየሱስም እኔም አልፈርድብሽም፣ ሂጂ ካሁን ጀምሮ ደግመሽ ኃጢአት አትስሪ አላት። ደስ የሚል ቃል ነው ወዳጆቼ። ይቺ ሴት በደለኛ ናት። በሙሴ ሕግ መሰረት አመንዝራ መገደል ነበረበት። ታዲያ ኢየሱስ የሙሴን ሕግ መሻሩ ነውን? በፍጹም። በዚያች ሴት በኃጢአቷ መካከል መስቀሉን አኖረ። ይህ ከድንግል የተወለደ ራሱ ችግርን የሚያውቅ ሰው የዚህችን ሴት ኃጢአት ጨምሮ ለሰዎች ኃጢአት ሁሉ በመስቀል ላይ ይሞታል። ወደ ዓለም የመጣው በዓለም ለመፍረድ ወይም ለመኮነን አልነበረም። ወደ ዓለም የመጣው አዳኝ ለመሆን ነው። ብዙ ሰዎች በኃጢአታቸው ምክንያት እንደ ጠፉ ያስባሉ። ነገር ግን አንድ የምሥራች ይዤላችሁ መጥቻለሁ። ሰው የሚጠፋው ነፍሰ ገዳይ፣ ውሸታም፣ ሌባ በመሆኑ ወይም በሐሰት በመከሰሱና በሌሎች ኃጢአቶችም አይደለም የሚጠፋው። ይልቁንም ሰው እነዚህን ነገሮች የሚያደርገው የጠፋ ስለሆነና በኢየሱስ ክርስቶስ የማያምን ስለሆነ ነው። ኢየሱስ ክርስቶስ ኃጢአትን ይቅር ይላል ወገኖቼ። እርሱ አዳኝ ነው። የሞተውም ለዓለም ሁሉ ኃጢአት ነው። ማንኛውም ወደ ጌታ ኢየሱስ የሚመጣ ሰው የኃጢአት ይቅርታን ይቀበላል። እግዚአብሔር ለዘላለም የተመሰገነ ይሁን። ከዚህም የተነሳ የዚች ያመንዝራይቱ ሴትዮ ታሪክ ተለወጠ። ኦ እንዴት ደስ ይላል! ታሪክ ተለወጠ ለኛ አዲስ ምዕራፍ ፈታለኝነ ይለያቱ ተናላና ታሪክ ተለወጠለኝነ አዲስ ምዕራፍ ፈታለኝነ ይለያቱ ተናላና ወዳ መጣ ማሪ እግዚአብሔር የተመሰገነ ይሁን። እዚህ ዝማሬ ያገለገለችንን እህታችንን ጽዮንላዊን እግዚአብሔር አብዝቶ ይባርካት። ከዚህ በመቀጠል ደግሞ ኢየሱስ የዓለም ብርሃን መሆኑን የሚያወሳው ለታሪክ አብረን እንመለከታለን። ኢየሱስ በዚህ አይነት ዘዴ እንደሚጠቀም ደጋግመን ተመልክተናል። አንድን ሁኔታ ወይም ታምር አስከትሎ በጉዳዩ ትምህርት ይሰጣል። ደግሞም ኢየሱስ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ነገራቸው የሚለውን ቃል በቁጥር 12 ላይ እናገኛለን። አድማጮቼ እኔ ነኝ የሚለው ቃል ምን ያህል ደግሞ ደጋግሞ እንደ ተጠቀሰ አስተውሉ። በብሉይ ኪዳን ውስጥ ደግሞ ይሖዋ እኔ ነኝ ማለቱን እንመለከታለን። ዘጸአት 3 ምዕራፍ 10 ቁጥር 14ን ተመልከቱ። ዘጸአት 3 ቁጥር 14 እውነቱን ለመናገር ስለ እግዚአብሔር የተነገረን በጣም በጥቂቱ ነው። እርግጥ ነው እርሱ ያለማንም ፈጣሪ መገኘቱን እናውቃለን። ጥበብና ኃይል ሁሉ የርሱ መሆኑንም እናውቃለን። ጌታ ኢየሱስ ክርስቶስ ወደዚህ ዓለም የመጣው ሰውን ለማዳን ብቻ ሳይሆን እግዚአብሔርን ለሰዎች ለመግለጥም ጭምር ነው። ከዚህ ቀደም ባለፉት ትምህርቶቻችን እንደተማርነው ኢየሱስ ስለ ራሱ ሲናገር እንደ እንጀራ ብርሃንና ውሃ በመሳሰሉ ለታይ ነገሮች ተጠግሟል። ይህንም ያደረገው ግንዛቤያችንን ለማስፋት ነው። ተራ ስላሉ ሆነው ነገር ለማስረዳት ተራ በሆነ ነገር ይጠቀማል። ዘላለማዊ ስለሆነው ነገር ለማስረዳት ጊዜያዊ በሆነው ነገር ተጠግሟል። ስለ መንፈሳዊ ነገር ለማስረዳት ስጋዊ በሆነው ነገር ተጠግሟል። ወሰን ስለሌለው ነገር ለማስረዳት ውሱን በሆነው ነገር ተጠግሟል። እርሱ ወገኖቼ የሕይወት እንጀራ የሕይወት ውሃና ብርሃን እንደሆነ መናገሩ እግዚአብሔርን ማንነት ገልጦልናል። አስተዋላችሁ? እርሱ የሕይወት እንጀራ የሕይወት ውሃና ብርሃን እንደሆነ መናገሩ የእግዚአብሔርን ማንነት ገልጦልናል። እንዲህ ከሆነ ደግሞ እግዚአብሔር ያለማንም ፈጣሪ የተገኘ ብቻ ሳይሆን የሚያስፈልገንን ሁሉ የሚሰጠን ነው ማለት ነው። ኢየሱስ እኔ የሕይወት እንጀራ ነኝ ዮሐንስ 6:35ን ተመልከቱ አለ። እኔ የሕይወት እንጀራ ነኝ የሚለውን ቃሉን በዮሐንስ ወንጌል ምዕራፍ 6 ቁጥር 35 ላይ እናገኛለን። እኔ የዓለም ብርሃን ነኝ የሚለውን ደግሞ በዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ እናገኛለን። ዮሐንስ 8 ቁጥር 12 እኔ በር ነኝ የሚለውን ደግሞ በዮሐንስ ምዕራፍ 10 ቁጥር 9 ላይ እናገኛለን። ወደፊት እንመጣበታለን። በዮሐንስ 10 ቁጥር 9 መልካም እረኛ እኔ ነኝ የሚለውን ደግሞ በዮሐንስ 10 ቁጥር 11 ላይ እናገኛለን። አሁንም ይህንን ወደፊት እንመጣበታለን። ትንሣኤና ሕይወት እኔ ነኝ የሚለውን ደግሞ በዮሐንስ 11 ቁጥር 25 ላይ እናገኛለን። ጥቅሱን ብቻ ጻፍ አድርጉ። ዮሐንስ 11 ቁጥር 25 እኔ መንገድ እውነትና ሕይወት ነኝ የሚለውን ደግሞ በዮሐንስ ምዕራፍ 14 ቁጥር 6 ላይ እናገኛለን። ዮሐንስ 14 ቁጥር 6 እኔ የወይን ግንድ ነኝ እናንተ ደግሞ ቅርንጫፎች ናችሁ አለ። ዮሐንስ 15 ቁጥር 5 ዮሐንስ 15 ቁጥር 5 ኢየሱስ እኔ የዓለም ብርሃን ነኝ ይላል። በመንዝር የተያዘችውን ሴት ያመጡ የጻፎችና የፈሪሳውያንን ኃጢአት አጋልጧል። የርሷን ያህል እነርሱ ማጥያተኞች ስለሆኑ መሸሽ ነበረባቸው። መብራት ሲበራ አይጥ የሌሊት ወፍና አውሬ ሁሉ ይሸሻል። ብርሃን ኃጢአትን ይገልጣል። ጻፎችና ፈሪሳውያንን ኢየሱስን ትተውት የሄዱትም በዚህ ምክንያት ነው። እኔ የዓለም ብርሃን ነኝ በማለት መናገሩ በዮሐንስ ወንጌል ውስጥ ስለ ራሱ ከተናገረው ሁሉ ከፍተኛው ነው። አስተውሉ። እግዚአብሔር ራሱን ከገለጠባቸው ነገሮች አንዱ ብርሃን ነበር። አንደኛ ዮሐንስ ምዕራፍ 1 ቁጥር 5ን ተመልከቱ። አንደኛ ዮሐንስ ምዕራፍ 1 ቁጥር 5 በቅድስናውም ሆነ በፍትህ አድራጊነቱ ፍጹም ነው እግዚአብሔር። በዚህ ዓለም ያለን ብርሃን እንኳ ለሕይወት አስፈላጊ የመሆኑን ያህል አስቸጋሪና ውስብስብ ጉዳይ ነው። ለመሆኑ ብርሃን ምን እንደሆነ በሚገባ የሚያውቅ ሰው ማን ነው? በአንዳንድ ነገሩ ሞገድ ነው ማለት ይቻላል። ብርሃን ሞገድ ነው ማለት ይቻላል። በአንዳንድ ነገሩ ደግሞ ቁሳካል ወይም ደግሞ ማተር ነው ማለት ይቻላል። በጣም የሚያስገርመው ደግሞ በእነዚህ ሁለት ግንዛቤዎች ተመስርተው ምርምር ያደረጉ ሰዎች አስደናቂ ግኝት ላይ መድረሳቸው ነው። አንዳንድ ሰዎች ሁለቱም ትክክል ናቸው ይላሉ። ያ ማለት እንግዲህ ብርሃን ሞገድ ነው፣ ብርሃን ቁሳካል ነው የሚሉት ማለት ነው። ሌሎች ደግሞ በአንድ ጊዜ ሁለቱም ትክክል ሊሆኑ እንደማይችሉ ይናገራሉ። ብርሃን ስንል የጨለማ አለመኖር ማለታችን ነው? ጨለማ ስንል የብርሃን አለመኖር ማለታችን ነውን? ክፍሉ በብርሃን ተሞልቷል ስንል ምን ማለታችን ነው? ያለ ብርሃን ቀለም ሊኖር አይችልም። ልብ በሉ። ቀይ ጽጌረዳ አበባ ቀይ ልትሆን የቻለችው ከቀይ በቀር ሌሎች ቀለሞችን ሁሉ ከፀሐይ በመውሰዷ ነው። ስለ ብርሃን ገና በሚገባ አላወቅንም። ይልቁንም ደግሞ ወደ አንድ ጨለማ ክፍል ሲገባ በማብሪያ ማጥፊያው ተጠቅሞ ብርሃን ማግኘት የማይችል አንድ ሕፃን ስለ ብርሃን ምንም ግንዛቤ አይኖረውም። ኢየሱስ ክርስቶስ የዓለም ብርሃን ነው ወገኖቼ። ፀሐይ የቁሳዊ ዓለም ብርሃን እንደሆነች ሁሉ እርሱ ደግሞ የመንፈሳዊ ዓለም ብርሃን ነው። አንድ ሕፃን ወደ ብርሃን መምጣትን እንደሚፈልግ ሁሉ ተላላፊዎችና ሰነፎች ወደ ክርስቶስ ብርሃን መምጣት ይችላሉ። ኢሳይያስ ምዕራፍ 35 ቁጥር 8ን ተመልከቱ። ኢሳይያስ ምዕራፍ 35 ቁጥር 8 አንዳንዶች ኢየሱስ ያለም ብራን መሆኑን አይቀበሉ። ስለዚህም ከርሱ ባነሰ ብራን እየተመላለሱ ነው። ከጻ እየተቀበለችው እንጂ ጨረቃ የራሷ ብራን እንደሌላት ሁሉ ዛሬ አለን ለምንለው ስልጣኔ ሁሉ ክርስቶስ ባለውለታችን ነው። ወገኖች፣ ሆስፒታሎች፣ የጋለማውታ ድርጅቶች፣ ያረጋውያን መጦሪያ ቤቶች፣ የረዴትና የልማት ድርጅቶች፣ የሰራተኛ መብት አስጠባቂ ድርጅቶች ሊኖሩን የቻሉት ኢየሱስ ወደዚህ ምድር በመምጣቱ ነው። ይህ እውነት ነው። ዛሬ እነዚህን ነገሮች በተመለከተ ችግሮች ሊኖሩን የቻሉት ከብርሃን በመራቃችን ነው። ይህ አሮጌና ያረጀ ዓለማችን ብርሃን ወደ ሆነው ክርስቶስ መመለስ ይኖርበታል። የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ማለት። አንዳንድ ሰዎች የኢየሱስን ብርሃን ከመኪናቸው ባትሪ ብርሃን ጋር ለማመሳሰል ይፈልጋሉ። እንደ እውነቱ ከሆነም የመኪናችን ባትሪ ብርሃን የትም የሚያደርስ አይደለም። በጣም የሚያሳዝነው ደግሞ ብዙ ክርስቲያኖች የሚኖሩት የትም በማያደርስ ብርሃን መሆኑ ነው። ይህ በትክክል ክርስቶስን ይገልጣል ብያላምንም። በዚህ በዳስ በዓል ወቅት እግዚአብሔር በሰዓት አምድ በምድረ በዳ እየመራ እስራኤላውያንን ከባርነት ያወጣበትን ቀን የሚዘክሩበት ጊዜ ነበር። ይህንንም ሲያከብሩ ችቦ ይዘው በሰልፍ ይወጣሉ። ስለዚህም ከዚህ በመነሳት ነበር ኢየሱስ እኔ የዓለም ብርሃን ነኝ ያለው። የእሳቱ አምድ ወደሚመራቸው ቦታ ሁሉ የእስራኤል ልጆች ይሄዱ ነበር። እኛም ክርስቶስ የዓለም ብርሃን መሆኑን አምነን በተመሳሳይ መንገድ ልንከተለው ይገባል። ዮሐንስ ወንጌል ምዕራፍ 8 ከቁጥር 13 እስከ 14 ያለውን ስፍራ ተመልከቱ። በዚህ ጊዜ ወገኖቼ በሃይማኖት መሪዎቹና በኢየሱስ መካከል የነበረው አለመግባባት ተባብሷል። ቁጥር 13 እና 14ን ተመልከቱ። እኔ የዓለም ብርሃን ነኝ ሲላቸው ራሱን ለማክሯራት ወይም ለማስተበይ እንደሚናገር ቆጠሩት። ኢየሱስ ደግሞ በሶስት ምክንያቶች ምስክርነቱ ትክክል እንደሆነ ያስረዳቸዋል። በመጀመሪያ ደረጃ ከወዴት እንደመጣው አውቃለሁ አለ። አላቸው። ከየት እንደመጣ ካወቀ ማንነቱንም ያውቃል ማለት ነው። ዛሬ ብዙዎች ከየት እንደመጡ እንኳን አያውቁም። ሳይንቲስቶች ከሚሊዮን ዓመታት በፊት አንዳንድ ክስተቶች በዚያ ዓለም ላይ እንደተፈጸሙ ሊነግሩን ይሞክራሉ። ከመካከላቸው ግን ወገኖቼ 100 ዓመት የኖረ ሰው እንኳን አይገኝም። አይገርማችሁም? እንዲሁ በግምት ይናገራሉ እንጂ ከየት እንደመጡ አስረግጦ አይናገሩ። ጌታ ኢየሱስ ግን ከየት እንደመጣ ያውቃል። ኦ ደስ ይላል! እናንተ ሥጋዊ ፍርድን ትፈርዳላችሁ፣ እኔ በአንድ ሰውስ እንኳን አልፈርድም። የላከኝ አብ ከኔ ጋር ነው እንጂ ብቻዬን አይደለሁምና እኔ ብፈርድ ፍርዴ እውነት ነው ይላቸዋል። ዮሐንስ ወንጌል ምዕራፍ 8 ከቁጥር 15 እስከ 16 ያለውን ስፍራ ተመልከቱ። እንግዲህ የተከበራችሁ አድማጮች የዛሬው ምሽት ጥናታችን በዚህ ላይ ያበቃል። ነገ ደግሞ ሁለተኛውና ሶስተኛውን ምክንያት ይዘንላችሁን ቀርባለን። እስከዚያው ድረስ እግዚአብሔር ይባርካችሁ። ደህና አደሩ።